Devam için dersin. Ne kadar güzel. Yüce Barya Demir'in Neşe Dermesi'ne önümde de babamın diye. Neşe Sözü'nü yeni akıl mümkün asıl.
የእድሜ ዘመን የህይወት ጉዞ ነው የሚተርከው።
ትምህርት ብዙም ባልዘለቀበት ዘመን ወደ ውጭ ሀገር ተጉዘው የከፍተኛ ትምህርት ከተከታተሉ ጥቂት ኢትዮጵያውያት ውስጥ አንዷ ናቸው።
ወዲሁም ያገባደደን ያለነው የአውሮፓውያኑ የመጋቢት ወር ሴቶች የሚከበሩበት የሚዘከሩበት እንደመሆኑ ወይዘሮ ሜሪን የእለቱ እንግዳችን አድርገን ጋብዘናቸዋል።
አሁን በኢትዮጵያ አራት መንግስታት የዘለቀ ሙያዊና ቤተሰባዊ ህይወታቸውን ወደሚተርከው ግለ ታሪካቸው እንዝለቅ። እናስተልኝ ወይዘሮ ሜሪ ታደሰ የሙያና ቤተሰባዊ ህይወቱን ጨምሮ የሚቃኝ ግለ ታሪክ ኦቶባዮግራፊ ጽፈዋል። ታሪኩን ለሚቀጥለው ትውልድ ለማስተላለፍ ዘግቦ በማድረሶ እንኳን ደስ ያለው።
በጣም አመሰግናለሁ ስለጋበዛችሁኝ። እኔንም ስለመጻፌም ውይይት ለማድረግ ስላሰባችሁኝ በጣም ደስ ብሎኛል።
በመስመር ላይ ባልደረባዬ ትዝታ በላቸው ከርሶ ጋር ለመወያየት ከኔ ጋር መስመሩ ላይ ትገኛለች። ትዝታ መዝለቅ ትችያለሽ?
እሺ አሉላ ስላሳተፍከኝ አመሰግናለሁ። ወይዘሮ ሜሪም በድጋሚ ላመሰግናቸው ወዳለው መጻፋቸውን በአሜሪካ ድምጽ ራዲዮ ለማስተዋወቅ ስለፈቀዱ እናመሰግናለን።
ክብሩ የኔ ነው።
እሺ እና አሉላ ቀደም ብሎኛል ጥያቄውን እኔ አስቀድሜ ጠይቆታለሁ።
እሺ
my life my ethiopia a diary of history and love ህይወቴ ኢትዮጵያዬ የታሪክና የፍቅር ማስታወሻዎች ይሰኛል መጻፎ። እስኪ ስለ መጻፎ በሚነግሩን እንንደርደርና ለመሆኑ እንዴት ተጻፈ? እንዴት አሰቡት?
እኔ በእውነቱ በህይወቴ ተማሪም ሆኜ ትልቅም ሆኜ እጽፋለሁ ብዬ ጭራሽ አላሰብኩም። ግን ተማሪ ሆኜ በቀን በቀን ማስታወሻ ይዝ ነበር ዳያሪ ይሉታል። በተለይ በተማርኩ ጊዜ ብቻነት በጣም ይሰማኝ ነበር። ሐሳቤንና ችግሬን ሁሉ በዚህ በእለታዊ ማስታወሻ ነበር ማስቀምጠው። ከብዙ አመት ጀምሬ በቀን በቀን አይደለም በሳምንት አንዴ በወር አንዴ አንዳንድ ነገር ሲያጋጥመኝ ችግር ሲያጋጥመኝ ወይም ማስታወስ የምፈልገው ነገር ሲኖር እጽፈው ነበር። በኋላ ትምህርቴን ጨርሼ አገር ከተመለስኩ በኋላ ብዙ ተጠራቅሟል ይሄ ማስታወሻ። ናንድ ፈረንጅ ወዳጅ ነበረች እና የኔን ማስታወሻ እንደሚይዝ ታቅ ነበር። ሜሪ ለምንድን ነው መጽሐፍ ማትጽፊ? የሁሉ ማስታወሻ ያለሽ ለምን አትጽፊ ማለች። እሷ ሐሳቡን ተከለችልኝ። እሷ መሰረት መጽሐፉን ቆይቷል አንድ 10 አመት ይሆናል ከጀመርኩ። ከስያልኩ ጀመር በእውነቱ በዚህም በመጽሐፍ ማደራጀት እንዲሁም በሐሳብ በድጋፍ በምክር አደረጉልኝ ሁሉ አመሰግናለሁ። በጣም ብዙ ሰው ረድቶኛል አደፋፍሮኛል። አንዳንድ መጻፍም ከተጻፈ በኋላ የጎደለ ነገር እንዳለ ያስቀየምኩት ነገር እንዳለ ይቅርታ ጠይቃለሁ። መጻፍ ለዛ ግን ላደረጉልኝ ሁሉ አመሰግናለሁ።
ወይዘሮ ሜሪ መጻፎን አንብቤዋለሁ። በጣም ለማንበብ የሚቀልና እንደ ውሃ የሚወርድ ታሪኩም በጣም የሚያስደስት መጽሐፍ ነው። በድጋሚ እንኳን ደስ ያለው ትላለው። በዚህ አጋጣሚ ዳይሪ የመያዝ ወይንም ማስታወሻ ሁሉ ጊዜ የመያዝ ጥቅሙን እንግዲህ ለአድማጮቻችንም እያስተላለፉ ነው። እሱ በጣም አስፈላጊ የሆነ ልምድ ነው። ወደ መጽሐፉ የመጀመሪያ ሂደት እንግባና በጣሊያን ወረራ ዘመን ወቅት ወላጅ አባቶ እንግዲህ ከቀዳማዊ ኃይለ ሥላሴ ጋራ ወደ ውጭ ሀገር ተሰደው ነበር። ከዛ ተመልሰው ይመጣሉ። የቤተሰብ ጉዳይ ስለሚያሳስባቸው ወደ እናንተ ይመለሳሉ ወደ ቤተሰብ። በዚያ ውስጥ ሁለት ኢትዮጵያውያን አሁን ኤርትራውያን ነው የሚባሉት አብርሃ ደቦጭና ሞገስ አስቀዶም ግራዚያኒ ላይ የህይወት ማጥፋት ሙከራ ያደርጋሉ። ግራዚያኒ ጦር በብዙ ሺህ የሚቆጠሩ ኢትዮጵያውያንን ይገላል። እስቲ ከዛች የታሪክ ማስታወሻ ትንሽ ጨለፍ አድርገው ያስረዱ። ስለ አባቶ ምን ያስታውሳሉ? ስለ ጊዜው ምን ያስታውሳሉ?
እዴ በእውነቱ ሀገጅነት የጀምሮ ነገሩ የተጀመረው በጣሊያን በመራ ጊዜ ነው። ጣሊያን ሊገባ ሲ አባቴ ጃንሆይ ጋራ ተሰዶ ወደ እንግሊዝ ሀገር ከሄደ በኋላ እናቴ ሶስት ልጆቿን ይዛ አዲስ አበባ ቀረች እና የጣሊያን መግባት በጣም አስደነገጠን። በጣም ህይወታችን ይለወጠን። ሆኖም ከጥቂት ጊዜ በኋላ አባቴ እንግሊዝ ሀገር ከጃንሆይ ጋር ከተቀመጠ በኋላ ሲያየው ነገሩን የድሮ ነገር ወደፊት አይመለስም እና ባለቤቴና ልጆቼን አስቀውኛል ብሎ ለቤቶቹ አመለከተ ለንደን። ታዲያ ምን ይሻላል ግን? አይ ወደ ኢትዮጵያ ብመለስ ጃንሆይን አረተው እንዴት ትመለሳለህ? ባትሄድ ይሻላል ብለውት ነበር። ነገር ግን እሱ አይ ግድ የለም ልመለስ እና ልጆቼ ጋር ልደባለቅ ብሎ ተመለሰ። እንደተመለሰ በአርባ ቀን ነው ይሄ የግራዚያኒ ነገር የሆነው እና ይሄ ሲሆን ጣሊያኖች እንግዲህ የሚጠረጥሩትን ሁሉ ሰው መያዝ ጀመሩ እና ታደሰ አሁን አይደለም እንደ ጃንሆይ የተመለሰው እሱም አንዱ ይሆናል እዚህ ሴራ ውስጥ እና መያዝ አለብን ብለው ሌሊት መጥተው ካኔን መጥተው ወሰዱት። በቃ መጨረሻ ጊዜ ያየ እዛ ጋ ነው። ከወሰዱት በኋላ የደረሰበትን ያለበትን መድናቅ ብዙ አመታት እናቴ ትጨነቅ ነበር። አሰሩ ገደሉት ምንድን ነው እያለች ትጨነቅ ነበር። አንድ ሶስት አመት በኋላ ነው ሰው ልከው ባልሽ ተገሏል ብለው ያኔን የነገሩ እና ብዙ ጭንቅ ጊዜ ነው ያጋጥማል።
ስንት አመቶ ነበረ በዛ ጊዜ ወይዘሮ ሜሪ?
10 ወይ 11 አመት ሆነ።
አመሰግናለሁ ትዝታ። ጥሩ አድርገሽ መስመራት ይዘሽልናል ወይዘሮ ሜሪ። የልጅነት ታሪኮን ትውስታዎች ትዝታ እንዳለችው ጥሩ አድርገው ማስታወሻ ላይ በመከተቦ ዛሬ ለትውልድ ማለፍ ብቻ ሳይሆን እንድንወያይባቸው ምድል ሰጥተዋል። እስኪ እዛው የልጅነት ዘመኖ ላይ ልቆይና በጣም በልጅነት ስለሆነ ይሄ ሁሉ የሆነው ምን ይመስል ነበረ ህይወት በዚያ ጊዜ? በተለይ ድንገት አባቶን ሲያጡ ገና በህፃንነት ነውና ይሄ የሆነው ምን አይነት ጊዜ ነበር? የመጀመሪያዎቹን አመታት ያስታውሳሉ? የአባቶን መገደል በተረዱበት ጊዜ?
በጣም አስታውሳለሁ። በተለይ ያረዷት እናቴ ጋር ይመጥ በሌሊት እንደ ልምዳችን በሌሊት መጥተው ለቅሶ ሁሉ ሲኖር በጣም አስታውሳለሁ። የእናቴ ህይወት በቃ እንደው እኔ ነው የጠፋው እና ከዚህም በላይ ደግሞ ንብረታችን ደሞዝ አልነበረም፣ ጡረታ አልነበረም። በጣም ችግር ላይ ነበር። የነበርንበትን ቤት እናቴ ላከራይ፣ ህይወታችን በቃ ተለወጠ። ሰራተኞች የነበሩበት ቤት አሳድሳ እናቴ እዚያ ገባን። የነበርንበትን ቤት አንድ የጣሊያን ኢንጂኒየር ተከራየና ገባን። አይለኩንም ነበረ ተከራየው ጣሊያን ደህና ነበረ። አንዳንዴ ግን ወታደሮች ይመጡና እንደው ለመፈተሽ ነው ለማየት በመጽሐፌም ጽፌዋለሁ። አንድ ጊዜ አንድ የጣሊያን ወታደር ቤታችን መጥቶ እንግዳ ቤት ቁጭ ካለ በኋላ የሙሶሊኒ ፎቶግራፍ ለምን የላችሁም አለ። እኛ የለንም፣ እናቴ የለኝም፣ ለዚህ ነው ያላደረግኩት አለች። አወጣና ከቦርሳ ውስጥ ሙሶሊኒን ጭንቅላት የሚያሳይ ወሰደና ገበታው ላይ ያደረገልን። ያውላችሁ ያውና ሙሶሊኒን እዚህ ላይ አድርጓል። እኛ ተነሶ ነው ይሄ ሁሉ አስታውሳለሁ። ገባን ነገሩ ሁሉ በቃ ወደፊት ህይወት እንደሚለወጥ እና እንዳለቀ ተሰማን። ከዛ ወዲህ ግን ጃንሆይ የሁሉ ነገር ከሆነ በኋላ ይመለሱ ነው ሲባል አስታውሳለሁ። መጀመሪያ ነገር እናቴ ግዳ ቤት ሄዳ መጀመሪያ የሙሶሊኒን ስዕል መሬት ጥላ ከሰከሰች። እሳቸው መመለሳቸው ሲሰማ ሙሶሊኒን እንትን መሬት ላይ መከስከሷን አስታውሳለሁ።
እንግዲህ እንደዚህ በጨቅላነት ከባድ ፈተና እንደገጠመው ልጅ ተሸንፈው አልቀሩም። ይኸው አሁን ታሪኮ በሚታይበት ብዙ ስራዎችን ለመስራት በብዙ ፈተናዎች ውስጥ ለማለፍ በቅተዋል። በቀጥታ እንደው ከልጅነቱ ወደ ትምህርት ዘመን እንሰዶ በ1943 ዓመተ ምህረት ወደ ካይሮ ተጉዞ የመማር እድል ገጥሞታል። ከዚያም ወደ እንግሊዝ ተሻግረው የከፍተኛ ትምህርት በታዋቂው የለንደን ስኩል ኦፍ ኢኮኖሚክስ ተከታትለዋል። ለመሆኑ ያ እድል እንዴት ተፈጠራለው? እስኪ እሱንም ያጫውቱን።
እንዳልኩት ምንም እኛ እናቴ ምንም ከዛ ከቤት ኪራይ በቀር ምንም ገቢ አልነበረባትም። ግን ስንቆይ ጃንሆይ ከተመለሰ በኋላ የትምህርት ነገር በካቶሊክ ሚስዮን ተማር ቤት እኔም ወንድሜም እንሄድ ስለነበረ የትምህርት ነገር በጣም ዋጋን ቤተሰባችን ይሰጠው ነበር እና አጎቴ የእናቴ ወንድም ታላቅ ወንድም ያባቴ በጣም ወዳጅ ነበር። ታደሰ እኮ ለታ ብዙ አለብኝ ልጆቹን ማስተማር አለብኝ ብሎ ተነሳ እና እሱ የንግድ አለም ውስጥ ስለነበረ ትንሽ ገንዘብ ነበረው። እኔም እዛ ቤት ዘንደቦርት ትምህርት ቤት ትንሽ ወንድሜም ለትምህርት ደረጃ ደርሰን ነበር። አጎቴ ስለዚህ ሄደው ይማሩ ግብጽ ሀገር ሄደው ይማሩ ብሎ እኔም ወንድሜንም ወደ ግብጽ ላከን። እዛ አምባሳደሩ ወዳጃችን ስለነበሩ ብዙ ስጋት አልነበረብንም። እዛ ሄደን እዛ ተማር እና አጎቴ ነው በእውነት እዚህ ያደረሰን ከካይሮ ድረስ። ከካይሮ በኋላ ደግሞ ወደ እንግሊዝ ሀገር ለመሄድ ታሰበ። በእውነቱ ውጭ ሀገር በዛን ጊዜ ለመሄድ ብዙ ወዳጅ ብዙ ድጋፍ ያስፈልግ ነበር። ብርጋዴ ሳንፎርድ የሚባሉ ነበር ከጃኔ ጋር የተመለሱ በጣም ቤተሰባችንን ስለሚወስዱ ግድ የላችሁም ላኩ ልጆቻችሁን እንግሊዝ ሀገር ከላካችሁት እኔ ወዳጅ አለኝ እዛ በደንብ ሊማሩ ይችላሉ ብሎ በብርጋዴ ሳንፎርድ እርዳታ እንግሊዝ ሀገር ሄድ። ወንድሜም ፈረንሳይ ሀገር ሄደ።
ወይዘሮ ሜሪ እዚህ ላይ በጣም የሚገርመው ምንድን ነው ያ ዘመን ሴቶች ለቤት ሙያ እንዲሰለጥኑ ተባል እንዲዘጋጁ የሚደረግበት ዘመን ነበረ። የእርሶን ታሪክ ልዩ የሚያደርገው ምንድን ነው? ከወንድሞ ጋራ እኩል ቤተሰቦ ምንም ሳያቅማማ ለከፍተኛ ትምህርት ለዘመናዊ ትምህርት እርሶን ወደ ውጪ መላኩ ነው። እና እርግጥ ነው የአጎቶን ሚና ጠቅሰዋል በእርሶ ህይወት ውስጥ። እስቲ ስለዛ ያጫውት። እንዴት ተቀባይነት ነበረው በዛ ጊዜ የሴቶች ትምህርት?
አይ በዛ ጊዜ በእውነት አንቺ እንዳልሽው የተዳር ጉዳይ ልጆች ባል ያገኝ ይሆን መቼ ደርደር ሲሆን የሚል ነገር ነበር እንጂ የሴቶች ትምህርት የናክል እንትን አልሰጠንም። ሚስዮን ስለነበር የተማርነው ካቶሊክ ሚስዮን ነበር ነው የሄድኩት። ሴሮች ጋር ነበር ወንድምም እዛ ነበር የሚማረው። አጎቴ ሚስት አገባ አልነበረም ልጆችም የሉትም። በጣም ይከታተል ነበር እና እንደው እነዚህ ልጆች መማር አለባቸው የሚል ነገር ጭንቅላት ውስጥ ነበረ። ስለዚህ ሌላ ነገር አልታሰበም። የትምህርቱ ጉዳይ ነው፣ ከፍ ያለ ዋጋ የተሰጠው የትምህርት ጉዳይ ነው። የትዳር ነገር ተነሳ።
እናም ተምረውም ከተመለሱ በኋላ ዘመኑ ቀዳማዊ ኃይለ ሥላሴ ኢትዮጵያን ለማዘመን ጥረት ያደርጉ የነበረበት ዘመን ነውና ያንንም ይዘረዝራሉ በመጽሐፎ። እስቲ ያኔ ስለነበረው ጥረት አንድ ሁለት ነገር የሚያስታውሱትን ይንገሩን።
ተመረን እንደተመለስን ጃንሆይ በጣም ከስደት ተመልሰው ሀገሩን ወደፊት ለማራመድ በጣም ጥረት ያደርጉ ነበር። ከሁሉ የበለጠ ደግሞ ጃንሆ ለትምህርት ነው ዋጋ የሰጡት። ለትምህርት የተማረ ሰው በጣም ይፈልጉ ነበር። በተለይ ከውጭ ሀገር የሚመለስ ብርቅ ነበረ። በዛን ጊዜ እንደተመለስን ለስራ የተማረ ሰው ችግር አልነበረበትም። እኔ ስመለስ ምንድን ነው የተማርሽው ተባልኩ። ሶሲዮሎጂ ነው የተማርኩት ስል ብዙ አልገባቸውም። የእርሻ ትምህርት ብል ኖሮ ኢንጂኒየር ነኝ ብል ኖሮ ይገባዋል። እኛ ሰው ሶሲዮሎጂ አይገባውም። እና በቃ እንግዲህ ያው ትምህርት ሚኒስትር መደብ ተባለ። የሚገርም ነገር ነው። በዛን ጊዜ ተምረንም ስንመለስ ባለስልጣን፣ በተለይ ሴቶች የተማሩ ብዙ ሰው አያውቁም፣ ብዙ ሰው አያውቁም። ስለዚህ የትን መንድባት የሚል ችግር ነበረባቸው። ትምህርት ሚኒስቴር አንድ ቦታ አስገቡም። ጆብ ዲስክሪፕሽን የሚሉ ነገር ደግሞ አልነበረም ያኔ። እንደው እዛ ሰው አንድ ቦታ ይደረጋል እንጂ ተስራ ይሄ ነው፣ ደሞዝ ይሄ ነው፣ ዝርዝር ይሄ ነው የሚል ነገር የለም። አለቃ እንደሚያስብ ነው ወይም ተስራ የሚሆነው። አለቃ ስራ ይሰጥሃል፣ ደብዳቤ ጻፍ ሲባል ህንጥናት አድርግ ይላል እንጂ ጥርት ያለ ጆብ ዲስክሪፕሽን አልነበረ። በጣም ችግር ነበረ። ግን አንድ ነገር ዩኔስኮ ባንክ ዜጋ በመሰለኝ በትምህርት ሚኒስቴር ለመርዳት ሲገቡ ትምህርት እኮ አንደኛ ደረጃ ሁለተኛ ደረጃ ዩኒቨርሲቲ ብቻ አይደለም። ትምህርት ኮሚኒቲ ኤዱኬሽን የሚባል ነገር አለ። ኮሚኒቲ ኤዱኬሽን ፕሮጀክት እናቋቁም ብለው ሲናገሩ እኔን እዛ መደቡ ዩኔስኮዎች ጋር አብረው ለመስራት። እና ይሄ ምንድነው? የትም ቦታ ሄዶ መንደር ይሁን ትንሽ ከተማ ይሁን ሴቶችን ይሁን ወንዶችን ሰብስቦ የልጆቻቸውን ችግር ሳይሆን የእነሱን ችግር ካጠና በኋላ እነሱን ለመርዳት ኮሚኒቲ ኤዱኬሽን የሚል ፕሮጀክት ነበር። እኔንም ዩኔስኮ ጋራ ወደ ማጀቴ ደሴ ላኩኝና እዛ ሴቶችን ማነጋገር ሴቶች ልጆች የሚያሳድጉ አሉ፣ ልጆቻቸው የታመሙ አሉ፣ እነሱ በሽተኛ የሆኑ አሉ። እነሱን ሰብስበን እንዲማሩ ፊደል ባይሆን መጻፍና ማንበብ እንኳን እንዲማሩ ሊትረሲ ይኖራቸው ሴቶችና ለወንዶች ፕሮጀክት እዛ ዳር አገር ሄጄ ሰርቼ ተመለስኩ። ይሄ ነው በቃ የመደቡኝ ስራ መጀመሪያ ይሄ ነበር።
እንደው ከመጻፎ ማስታወሰውን ልጥቀስና አሉላ ወደ ቀጣዩ ጥያቄ ይሂድ። ምን ይላሉ አሁን እንደጠቀሱት ተምረው ሲመለሱ የትምህርት ሚኒስትሩ ቤት ጀርባ የነበረ አንድ የሰራተኛ ቤት የሚመስል ውስጥ 3 ወንበር ያለው ክፍል ነበረ። እዛ ነው የገባችሁት። እንደ ኢትዮጵያ አቆጣጠር በ1930 ዓመተ ምህረት የትምህርት ሚኒስቴር ሲቋቋም እናንተ ልክ በ40ዎቹ ውስጥ ተመልሳችሁ ስትመጡ እዛች ውስጥ ነው እንግዲህ ትምህርት ሚኒስቴር ሀ ተብሎ የተጀመረው።
አዎ፣ ትንሽ ክፍል ነበረች። እኔም አንድ ጸሐፊ ብቄ ሰጥተኝ ነበር። አንዳንዴም አንድ ላም ደግሞ ትመጣ ነበር። እዛ ከየት እንደመጣች አይታወቅም፣ የማን እንደሆነች አይታወቅም።
ላም
አንድ ላም በሩ ክፍት ሆኖ ብድግ እያለ ትመጣለች። እንደዚያ ደስ ያለ ሁኔታ ነው የጀመርነው። ቻጥሩ ሰራተኞች መደቡልኝ። ጸሐፊ ነበረኝ አክሊል የሚባል በጣም ይረዳኝ ነበር። የቤተ መንግስት ዘመዶች ስለነበሩት የመንግስት አሰራር ትንሽ ይገባው ነበር። ብዙ ነገር አስተማረኝ። ስለ ሀገሩ ልማድ ችሎታችን ምን ያህል እንደሆነ የሚገምት አልነበረም። ማነች እሷ? የት ነው የተማረችው? ዘመዶቿ ማናቸው? ወገኖቿ ማናቸው? የሚል ነገር አለ በአስተሳሰብ። በዛ መሰረት ነው ስራዬን የቀጠልኩት።
እስቲ ያኔው የትምህርት ሚኒስትር የመጀመሪያ ናቸው መሰለኝ፣ ማን ነበረ ስማቸው?
አቶ ከበደ ሚካኤል።
አቶ ከበደ ሚካኤል ናቸው።
ደስ ይላል። ያን ጊዜ የሚጠርቁበት የቅርብ ጊዜ አድርገው ነው እያስታወሱ ያሉት እና ትውስታውም በጣም ጥሩ ነው። ዘሮ ሜሪ ያን ዘመን እንደ ቅርብ ጊዜ ማስታወስ ችለዋል። ስለ ትምህርት ጉዳይ አንድ ሁለት ጥያቄዎች እንደው አከታትለን እናንሳለሁ። በዚያን ጊዜ እንደገለጹት የትምህርት ነገር ጅማሮ ላይ ነበርና በጊዜው የተማረው ኢትዮጵያዊም ቁጥር በጣም ጥቂት መሆኑ ይታመናል። በዚህ ምክንያት ታዲያ ወላጆች ልጆቻቸውን ወደ ተማሪ ቤት እንዲልኩ ለማግባባት የሚደረገው ጥረት እንደሚከብድ በመጽሐፎ ያስታውሳሉ። ኋላም ብዙ ዘመን የቀጠለ ይመስለኛል። ልጅን ተማሪ ቤት መላክ ከወላጅ ጋር ትንቅንቅ ይፈልጋል፣ አግባብቶ መላክ አለና። እስኪ ስለሱ ያጫውቱን ትዝ የሚለውትን።
ተማሪ ቤት መሄድ ትልቅ እድል ያስፈልግ ነበር፣ የሁሉ መብት አልነበረም። ጃንሆይ ግን በእውነቱ ባደረጉት ጥረት ፕሮግራም ሁሉ ቅድሚያ የሰጡት ለትምህርት ነበር። የትምህርት ጉዳይ በጣም ይሰማቸው ነበር። ብዙ ድጋፍ እናገኝ ነበር። እኔም አቶ ከበደ ሚካኤል እሳቸው ጋር ነው መጀመሪያ ጊዜ የገባሁት። መጀመሪያ አለቃ እሳቸው ነበሩ። በተለይ ከውጭ ሀገር የተመለስን ሰዎች ችግር የነበረብን የጉዞ ጉዳይ ነው። ከስራችን ወደ ቤታችን ለመሄድ መኪና መንግስት ካልሰጠ በቀር ያስቸግር ነበር። ማስታወሰው አቶ ከበደ ሚካኤል ታዲያ የመኪና አላንስ ትፈልግ ያለሽ? አዎ፣ ከቤቴ እዚህ ድረስ መመላስ አቅቶኛል። እንግዲያ ጌቶች መፍቀድ አለባቸዋል። እሺ፣ እንግዲህ ያቀርቡልኝና አላንስ እንዲፈቀድልኝ ለጃንሆይንም ይንገሩልኝ አልኳቸው። አንድ ወር ተኩል በኋላ ጠሩ። ተፈቅዶልሻል፣ አላንስ ታገኝና መኪና ልታገኝ ነው። ግን ያንቺን ጉዳይ ሳቀር በመጽሐፌ ላይ ጽፌዋል። ይህን ያንቺን ጉዳይ ሳቀር ጌቶቹ አንድ ጥያቄ ጠየቁኝ አሉ። እኔ ደግሞ ደነገጥኩ። ምንድን ነው የጠየቁት? እቺ ሜሪ ታድሰ ሶሻሊስት አይደለችም አሉኝ። ሶሻሊስት ነች ስትል እኔ እምገባበት ጠፋሁ። በጣም በጣም ደነገጥኩ። ነኝም አላልኩም አይደለሁም አላልኩም፣ ብቻ ዝም ብዬ በቃ ዝም ነው ያልኩት። ምንም መልስ አልሰጠሁም። ደነገጥኩ። እንዴ ሶሻሊስት ከሆንኩ እኮ አደጋ ላይ ወይ ወድቅ ይሆናል ብዬ እንግዲህ ምንድነው ይሄ የተማርኩበት ኮሌጅ እንግሊዝ ሀገር ለንደን ስኩል ኦፍ ኢኮኖሚክስ የታወቀ ሶሻሊስት ዩኒቨርሲቲ ነበር። እንግዲህ እዛ ስለተማርኩ ይመስለኛል እሳቸውም የጠረጠሩ። መልስ ሳጠቻ እጅ ነው ስቼ ወጣ። በጣም አደገኛ ጊዜ ነበር ሶሻሊስት መሆን።
እንግዲህ አሁን ወደ ልዩ ርዕስ ነው የምናልፈው። አሁን ደግሞ ስለ 1953ቱ የመንግስት ግልበጣ ሙከራ እንነጋገርና ስለዚያ ጉዳይ ምን ያስታውሳሉ? ስለ ጀነራል መንግስቱ ነዋይ እና ግርማሜ ነዋይ።
የማስታውሰው በጣም የሚያስተነግጥ ጊዜ ነበረ። ጀነራል መንግስቱ የቤተሰባችን ወዳጅ ነበር፣ በጣም ቅርብ ወዳጅ ነበር። እኛ ቤት ይመጡ ነበር ለግብዣ፣ እኛም እሳቸው ቤት እንሄድም ነበረ። ነገር ግን በፍጹም ይህን አይነት ነገር ውስጥ ይገባሉ ብለን በጃንሆይ ላይ ወይም በድርጅቱ ላይ አንድ ነገር ያመጣሉ ብለን አላሰብንም ነበር። ግን ወንድማቸው ግርማሜ እሱ ይመስለኛል ደንበኛ ሶሻሊስት ነበረ። እሱ ዋና ነበር። እንግዲህ ወንድሙ ኢንፍሉዌንስ ማድረግ ጀመረ። ከዩኒቨርሲቲ ተማሪዎችን አንድ ግሩፕ ይሰበስብ ነበር ይመስለኛል። ይሄ ሲሆን ታምነው የደነገጥ ነው። ጃንሆይ ማንም ይነቀንቃቸዋል ብለን አላሰብንም ነበር። መኳንቶችንም ሲታሰሩ በሱ ምክንያት ጃንሆይንም ለማውረድ ጥረት መሆኑ ጭምጭምታ ሰማን። ወንድሜ ባለስልጣን ስለነበረ በጣም ይነግረን ነበር። ይሄ ነገር አላማረንም ማለት መጥፎ ጊዜ ሊመጣ ነው እያለ ብዙ ነገር ይነግረን ነበር። እሱ
ያኔም የገንዘብ ሚኒስትር ሆነው ነበረ ወንድሙ አቶ ማሞ ታደሰ።
ይነግረን ነበር። እንሰጋ ነበር። በኋላ መኳንቶቹ ሁሉ ካሰሩ በኋላ ማሞም በቃ ይታሰራል ብለን በጣም እንሰጋ ነበር። እናቴ በጣም ትሰጋ ነበር። ግን ሲሰራ አንድ ጊዜ ግቢ እያለ ጀነራል መንግስቱ የዚህ ጉዳይ እንግዲህ ዋና ኃላፊ መሆን ጀመሩ የዚህ ንቅናቄ። በኋላ አዩት፣ ወንድሜን አዩት እና እንዴ ማሙሻ አንተ ደግሞ እዚህ ምን ትሰራለህ አሉ። እኔ እንጃ ተጠራሁና መጣሁ። ስለዚህ ሂድ አንተን አንፈልግም ሂድ አሉት እና ለቀቁት። ሲለቁት የእህቴ ባል እዛ ስለነበረ በጣም ደስ አለኝ። በመኪና ይዘት መጣ። እዚህ ምን እንዲያመለጠው እሱ አይቀርለትም ነበር። ብዙ ስጋት ነበረብኝ። ብዙ ስጋት
እና ክቡራን አድማጮች ከወይዘሮ ሜሪ ጋር የነበረን ቆይታ ዘለቅ ያለ ነው።
ሙሉ ወጋችንን በድረገጻችን እንዲሁም በፌስቡክ ገጻችን ቪኦኤ አማሃሪክ ላይ እናኖራለን።